Voice of America.
ኢትዮጵያ ውስጥ ያለውን ያለመረጋጋት አጋጣሚ በመጠቀም ራሳቸውን በገንዘብ ማበልጸግ የሚፈልጉ ሰዎች በጦር መሳሪያ ንግድ ላይ ተሰማርተው ተገኝተዋል ሲሉ የሀገሪቱ ጦር ኃይሎች ምክትል ኤታማዦር ሹም ጀነራል ብርሃኑ ጁላ ለቪኦኤ ገልጸዋል። ይህ ሁኔታም በተለያየ ቦታ ህገወጥ መሳሪያ ዝውውር እንዲኖር መንገድ ከፍቷል ብለዋል። ለሁለቱም ችግሮች መፍትሄ ለማግኘት መንግስታቸው እየሰራ መሆኑን የጦር አዛዡ ተናግረዋል። ጀነራል ብርሃኑ በሀገሪቱ የጸጥታ ሁኔታ ላይ በዚህ ሳምንት ፓርላማው ፊት ቀርበው የሰጡትን ማብራሪያ፣ በሌላ በኩል ደግሞ በምዕራብ ኦሮሚያ፣ በትግራይና በአማራ ክልሎች ውስጥና በመካከላቸውም ያለውን የጸጥታ ሁኔታ አስመልክቶ መስሪያ ቤታቸው ሰሞኑን ስለሚሰነዘሩት ወቀሳዎች እንዲሁም ካለመረጋጋቱ ጋር ተያይዞ የአዲሱ ጠቅላይ ሚኒስትር አስተዳደር ሀገሪቱን መምራት አቅቶታል እየተባለ ስለሚወራው ጉዳይ ተጠይቀው ምላሽ ሰጥተዋል። በእነዚህ ጉዳዮች ላይ ጀነራል ብርሃኑ ጁላን ያነጋገረቻቸው ጽዮን ግርማ ናት። ቀጥሎ ይቀርባል።
ሰኞ ታህሳስ 30 2011 ዓመተ ምህረት የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ የሕዝብ ተወካዮች ምክር ቤት ቀርበው ማብራሪያ በሰጡበት ወቅት ታጣቂዎች በምዕራብ ኦሮሚያ አደረሱት ስላሉት ጉዳት በዝርዝር ተናግረው ነበር። ታጣቂዎቹ መሳሪያውን ከየት ነው የሚያገኙት በሚል ከአሜሪካ ድምጽ ጥያቄ ቀርቦላቸዋል።
የመንግስት ፖሊስ ጣቢያ እየሰበሩ ከግምጃ ቤት ወስደዋል። ከእያንዳንዱ ሚሊሻ ላይ አስፈትተዋል። በየቤቱ እየገቡ ጠመንጃን አምጣ እያሉ አስፈትተውታል። ከ2000 በላይ ጠመንጃ ከዛ አስፈትተው ወስደዋል። በፊትም የተወሰነ ይኖራቸዋል። ገንዘብም ስላላቸው ይገዛሉ። ማለት የኮንትሮባንድ ወጥ የጦር መሳሪያ ዝውውር ስላለ ይገዛሉ። ጠመንጃ ማግኘት ብዙ ከባድ አይደለም ለነሱ።
የህገ ወጥ የመሳሪያ ዝውውሩ በማን ነው የሚከናወነው ለሚለው ጥያቄ
ከለውጡ ጋር ተያይዞ በዚህ ግርግር ጊዜ ጠመንጃ ሸጠው ሀብታም ለመሆን የሚንቀሳቀሱ ኃይሎች አሉ። እነሱ ከተለያየ ጎረቤት ሀገር ጠመንጃ እንዲገባ እያደረጉ ነው።
ሀብታም ለመሆን ሲሉ በመሳሪያ ሽያጭ ተሰማሩ የተባሉት ሰዎች ኢትዮጵያውያን ናቸው?
በውጭ ሌሎች፣ በሀገር ውስጥ ኢትዮጵያውያን ናቸው።
ተይዘዋል? በቁጥጥር ስር የዋሉ አሉ?
ብዙ ናቸው። ፌዴራል ፖሊስ ነው የሚይዛቸው። ከፌዴራል ፖሊስ ጋር በጸጥታ ጉዳይ አብረን ስለምንሰራ ከዛ ባገኘነው መረጃ መሰረት በጣም በርካቶች ናቸው የተያዙ።
እስካሁን በዚህ ዝውውር የተሳተፉት ሰዎች ማንነት በግልጽ ይታወቃል ወይ? የፍርድ ሂደታቸውስ ምን ይመስላል? ጀነራል ብርሃኑ ይህን ጉዳይ የፌዴራል ፖሊስን የሚመለከት ነው ብለውናል። በሌላ ዝግጅት እንከታተለዋለን። ይህንን የተባለውን ህገወጥ የመሳሪያ ዝውውር ለመከላከልስ ምን እየተደረገ ነው?
አሁን ለጊዜው እየተሰራ ያለው ህገወጥ ትጥቅ ዝውውር በተገኘበት የሚያዝበትና ዳር ድንበሮቹ መውጫ መግቢያ በሮች ላይ ክትትል የማድረግ በመሀል ሀገር ላይ ባሉት ህጋዊ ኬላዎች የመቆጣጠር ስራ ነው እየተሰራ ያለው። በዋነኝነት ግን ባይዘው የኢትዮጵያ ችግር ብቻ አይደለም ይሄ። እዚህ ጎረቤት ሀገር አካባቢ ለምሳሌ ሶማሊያን ከወሰድሽ ጠንካራ መንግስት የለም። ደቡብ ሱዳን ከወሰድሽ ጠንካራ መንግስት የለም። እነዚህ ደግሞ መተላለፊያ ሆነዋል። የቀጠናው ወደ ችግር መግባት ለኢትዮጵያም ችግር እየፈጠረ ነው። የማስተካከል ስራ ለመስራት መንግስት እየሰራ ነው ያለው።
ምንድን ነው የሚሰራው? ምን እየተሰራ ነው?
አንደኛ የመሳሪያ አያያዝ ህግ የማውጣት ስራ መንግስት እየሰራ ነው። ማን ይታጠቃል፣ እንዴት ይታጠቃል የሚል ነገር መንግስትም ትኩረት ሰጥቶበት እየሰራ ነው።
መቼ ነው የሚወጣው? በውይይትስ ያደረገ ያለው አካል ማን ነው?
ይሄ የሚመለከተው ፌዴራል ፖሊስ ነው።
ጀነራል ብርሃኑ ሌላው ለህዝብ ተወካዮች ምክር ቤት ባቀረቡት ሪፖርት ስለ ምዕራብ ኦሮሚያ ባስረዱበት ወቅት ታጣቂዎቹ የመከላከያ ዩኒፎርም እንዳላቸው አንስተው ነበር።
ራሳቸው ገለው መከላከያ ገደለ ይላሉ። የእኛ ሬንጀር ለብሰው ሰው ይገላሉ። ከዛ መከላከያ መጥተው እርምጃ ሲወስድ ሬንጀሩን አውልቁና ሲቪል አልብሰው ይኸው መከላከያ ሲቪል ገደለ ብለው መንገድ ላይ ይጥላሉ።
ይህንን ንግግራቸውን መሰረት በማድረግ ታጣቂዎቹ ዩኒፎርሙን ከየት አመጡት የሚል ጥያቄ ቀርቦላቸዋል ለጀነራል ብርሃኑ።
ይሄ ሬንጀር በሁለት መንገድ የተገኘ ነው። አንዱ ይመረታል፣ በፋብሪካዎች ይመረታል፣ አገር ውስጥ ማለት ነው። ስለዚህ ይህን ስራ መስራት ሲፈለገ ከዛ ሊገዛ ይችላል። አንድ ይሄ ነው። ሁለተኛ የሰራዊት አገልግሎት ጨርሶ ከሰራዊት የሚቀነሱ ሰዎች አሉ እና እነዚህ ሰዎች ሲቀነሱ ሬንጀር መልሶ አይባልም። የለበሱት ሬንጀር ይዘው ነው የሚሄዱ። ከሄዱ በኋላ ይሸጡታል እና ከዛ ነው የሚሰበስቡት። ይህንን ግን እኛ ማስተካከል አለብን፣ እናስተካክለዋለን ለወደፊት። ቢያንስ ወደ ህዝቡ የገባ ሬንጀር እንዳይኖር አሰራሮች እያስተካከልን ነው፣ እናስተካክለዋለን። ፋብሪካዎችም ሬንጀር የሚያመርቱ ከሆነ ሬንጀር ለመንግስት ሰራዊት ካልሆነ በስተቀር ለሌላ አምርተው እንዳይሸጡ የሚያደርጉ አሰራሮችን መከተል ይኖርብናል። ትንሽ ተዝረክርኮ የቆየ ነገር አለ። በዛ መንገድ ነው የሚያገኙ።
በዚህ የመከላከያ ሚኒስቴር የ2011 ዓመተ ምህረት የግማሽ አመት የስራ ክንውን ሪፖርት ከመከላከያ ሚኒስትሩ አይሻ መሐመድ ጋር ቀርበው ማብራሪያ ሰጡት። ምክትል ኢታማጆር ሹም ብርሃኑ ጁላ ሰፋ ያለ ጊዜ ወስደው ያብራሩት በምዕራብ ኦሮሚያ ታጣቂዎች በነዋሪዎች ላይ አደረሱት ያሉትን ጥቃት በዘረዘሩበት ክፍል ነው። በምዕራብ ኦሮሚያ ጭካኔና በደሎች ተፈጽመዋል ብለዋል። ምንድናቸው ተፈጽሞ ያሏቸው ጭካኔዎችና በደሎች በሚል ከአሜሪካ ድምጽ ተጠይቀዋል።
በደሎቹ ብዙ ናቸው። ሀብቱ ተዘርፏል። ያንዳንዱ ገበሬ በወር አንድ ኩንታል እንዲሰጥ ይደረጋል። ደሃ ገበሬ በጣሳ እየሰፈረ እንዲሰጥ ይደረጋል። ትንሽ ገንዘብ ያላቸው ሰዎች ገንዘብ ኮታ ይሰጣቸውና ክፍሉ ይባላሉ። ትንታም ነው የሚባል ዛሬ መቶ ላይ ከወር በኋላ 75,000 ክፍል ይባላል። ትንሽ የያዘ ባለሀብት ወደ ድህነት እንዲገባ የሚያደርግ ስራ ተሰርቷል። ይህንን በተከታታይ ማዋጣት ማለት ወደ ድህነት መግባት ነው ያሉ ባለሀብቶች አካባቢውን ለቀው ወጥተዋል። እዚህ አዲስ አበባ ድረስ መጥተው የተቀመጡ አሉ። አካባቢውን መልቀቅ የማይችለው አርሶ አደር ግን የተጣለበትን ግብር እየገበረ ልጆቹን ለአመት ቀለብ ያስቀመጠው ጨርሷል። በብዙ ቦታ እንዳይሰራ ደግሞ ተደርጓል። መንገድ ተዘግቶበታል። ከተማ እንዳይንቀሳቀስ ተደርጓል። ሰሞች ንግድ አቁመዋል። ከመሀል ሀገር ወደዛ ቀጠና የሚገባ ሎጂስቲክስ እንዳይገባ ተደርጓል። ሰዎች ይታፈናሉ፣ ይታሰራሉ፣ አንደርግራውንድ ይታሰራሉ። ታስረው ውጭ ብሉ ጥሩ ነበር ይገረፋሉ። የተለያየ ምክንያት የተፈጠረ የመንግስት ደጋፊ ነህ፣ የቴሌ ደጋፊ ነህ እየተባሉ ቶርች ሁሉ የተደረጉ አሉ። አንደርግራውንድ አስረዋቸው ሳያስለቀቃቸው ሁሉ አሉ። የሚሰሩ ስራ ለራሱ ግልጽ አይደለም።
ጀነራል ብርሃኑ በቄለም ወለጋ፣ በምዕራብ ወለጋ፣ በምስራቅ ወለጋ እና በሆሮ ጉድሩ ወለጋ የጠቀሷቸው ችግሮች መፈጠራቸውን ተናግረዋል። በዚህ አካባቢ ያለውን የህብረተሰብ ክፍል ከታጣቂዎች እጅ ለማስለቀቅ መከላከያው ከመንግስት ግዳጅ ስለተሰጠው እርምጃ መውሰዱን ለህዝብ ተወካዮች ምክር ቤት ቀርበው አብራርተዋል። እርምጃው መወሰድ ከተጀመረ አንድ ሳምንት መቆጠሩንና በሚቀጥሉት ጥቂት ሳምንታት ውስጥ የጸጥታ ሁኔታ እንደሚስተካከልም ጠቁመዋል። ምን አይነት እርምጃ ነው የተወሰደው? በወሰዳችሁት እርምጃስ ምን አገኛችሁ የሚል ጥያቄ ቀርቦላቸዋል።
መከላከያ የወሰደው አንደኛ የተዘጋ መንገድ ማስከፈት ነው። ሁለተኛ ህዝቡ ትላልቅ ከተሞች አሉ፣ መካከለኛ ከተሞች አሉ። እነዚህ ከተሞች ውስጥ ሁሉ ገብተው ነበር። ምክንያቱም መከላከያ እዛ አልነበረም። የክልል የጸጥታ ኃይል ነው እዛ የነበረው። የክልል የጸጥታ ኃይል ደግሞ አትተኩስ ተብሏል በመንግስት። ለምንድን ነው አትተኩስ የተባለው? በሰላም ግባና ታገል ስለተባለ አሁን አንዳንድ እንቅስቃሴዎችን በሚያደርግበት ጊዜ ቅድም የገለጽኩትን ጸረ ህዝብ ስራ በሚሰራበት ጊዜ ወደ ግጭት ከገባን ተጠርቶ ተመታ የሚባል ነገር ይፈጥራል በሚል መንግስት ከፍተኛ ትዕግስት ነው ያደረገው። ከሚገባ በላይ ነው የታገሰው። በመታገሱ ነው መንግስት መወቀስ ያለበት፣ ሊወቀስም ከሆነ ማለት ነው። ግን ደግሞ ሰዎቹን ማባበል፣ በሽማግሌ መጠየቅ፣ ይሄን ነገር አቁሙ ማለት፣ መሪዎቹን ጠርቶ ማነጋገር ላይ ተጠምዶ ብዙ ጊዜ ባክኗል። በዚህ ጊዜ ውስጥ ከፍተኛ ውድመት ነው ያደረሱት። ጥሩ የንግድ እንቅስቃሴ፣ የልማት እንቅስቃሴ የነበረበት ክልል ወደ ጨለማ ነው የተቀየረ እና አሁን የተደረገው ነገር ምንድን ነው? መስመሮቹን ማስከፈት፣ ከተሞቹ ስራቸውን እንዲሰሩ ማድረግ። ከከተማ ውስጥ ሰራዊቱ ሲገባ ሸሽቶ ነው የወጡት። ከወጡ በኋላ በየመንገዱ ላይ ደፈጣ ነው ያደረጉት። ደፈጣውን በማክሸፍ እጅ የሚሰጡትን እጅ እንዲሰጡ፣ ከቤተሰብ በግድ የተወሰዱ ወይም ስታለው የተወሰዱትን ቤተሰብ እንዲመልሳቸው በማድረግ በጣም በርካታ የእነሱ አባሎች በቁጥጥር ስር ውለዋል። ደፈጣ አድርገው ሰራዊታችን ላይ ተኩስ የከፈቱት ደግሞ እርምጃ ተወስዶባቸዋል። ይሄን ያህል ከመከላከያ ሰራዊት ፊት ቆሞ ለመዋጋት የሚያስችል ቁመናም ብቃትም የላቸውም። እኛ እንዳውም ምንድን ነው ጥንቃቄ እያደረግን ያለ ነው፣ አንደኛ ህዝቡ ውስጥ ሆነው ተኩሰው እኛም የተኩስ መልስ ሰጥተን በመሀል ህዝቡ እንዳይጎዳ በሚያደርግ አኳኋን ከህዝቡ ነቅለው እንዲወጡ ነው ያደረግነው። ነቅለው ወጥቶ አሁን ወደ ጫካ ነው አፈግፍገው ያሉት። እነሱንም ቢሆን እኛ የመግደል አላማ የለንም። በዛ መንገድ የሚሳካ ምንም ነገር እንደሌለ አውቀው የህግ በላይነት ተከብሮ እነሱም በተቀመጠው አቅጣጫ መሰረት ወደ ሰላማዊ ኑሮ እንዲመለሱ ነው ጥረት እያደረግን ያለ ነው። ይሄ ማለት ግን በራሳቸው ተነሳሽነት በሰራዊታችን ላይ እርምጃ ለመውሰድ የተንቀሳቀሱትን እርምጃ እንወስዳለን። በዚህ አድርገን አሁን አብዛኛው አካባቢ ላይ ስር ሰደው የነበረና ህዝቡ ላይ ተጭነው ህዝቡን አስፈራርተው ጸጥ ለቅ ብሎ እነሱ የሚሉትን ብቻ እየሰራ የነበረ ህዝብ ነጻ የወጣበትና አሁን ህዝቡ ፎይታ ያገኘበት ሁኔታ ነው ያለው።
በዚህ ሳምንት ከኢትዮጵያ መከላከያ ሰራዊት ጋር በተያያዘ በሶስት የተለያዩ ክልሎች ሶስት የተለያዩ ጉዳዮች አጋጥመዋል። አንደኛው ጀነራሉ ቀደም ሲል ያብራሩት በምዕራብና በምስራቅ ኦሮሚያ የኦሮሞ ነጻነት ግንባር ታጣቂዎች ናቸው በተባሉ ታጣቂዎች ላይ ተወሰደ የተባለው እርምጃ፣ በትግራይ ክልል ከሽሬ እንደ ስላሴ አካባቢ ለመውጣት የሞከሩ የመከላከያ ሰራዊት መኪኖች ላይ ወጣቶች ላደረጉት ክልከላ የወሰደው እርምጃ፣ በምዕራብ ጎንደር ገንደውሃና ኮኬት ላይ የወሰደው እርምጃ የተለያየ ነው በሚል ወቀሳ እየቀረበበት ይገኛል። በኦሮሚያ በኩል ኦነግ ንጹሃን እየተገደሉ እንደሆነ በመግለጽ ተቃውሞ አሰምቷል። የአሜሪካ ድምጽ ያነጋገራቸው ቤተሰቦች የተገደሉባቸውም እንዲሁ አቤቱታ አቀርበዋል። በአማራ ክልልም የቀረበው ጥያቄ መኪኖቹ ቆመው ይፈተሹ የሚል ሆኖ ሳለ ጉዳዩን በትዕግስት ማየት ሲገባው ተኩስ ከፍቶ ግድያ ፈጽመዋል የሚል ነው። በትግራይ ክልል ወጣቶች መኪኖቹን ሲያስቆሙ ያሳየውን ትዕግስት አላሳየም በሚልም እየተወቀሰ ነው። መከላከያ ሲታገስና እርምጃ ሲወስድ ያዳላ ነው በሚለው በዚህ አጠቃላይ ወቀሳ ላይ ጄኔራል ብርሃኑ ምላሽ እንዲሰጡ ተጠይቀዋል።
መከላከያው ከሁሉም ብሔር ብሔረሰቦች የወጣ ነው። አሁን ከሪፎርሙ በኋላ ተዋጽኦም የተስተካከለ ነው። የኔ አይደለም የሚለው ህዝብ የለውም። ሁሉም ህዝብ የሱ ነው። አሁን አማራ ላይ እርምጃ ወስዷል የተባለው ትክክል አይደለም። አማራ ላይ የወሰድነው እርምጃ የለም። ኦሮሞ ህዝብ ላይ የወሰድነው እርምጃ የለም። ሽፍታ ላይ እርምጃ ወስደናል። ኦሮሚያ ካነሳን የታጠቀ የተደራጀ ጫካ የሚኖር የመንግስት መዋቅር አፈራርሶ ከተማ የገባ ኃይል ላይ እርምጃ ወስደናል። ይሄ የህግ የበላይነት ነው። አማራ ላይ ደግሞ ታጥቆ የሚንቀሳቀስ ኃይል የለም። ግን እዛም እዚህም ትጥቅ ያላቸው የተደራጁ ከቅማንት ጉዳይ ጋር በተያያዘ ከቅማንትም ከአማራም የተደራጁ እርስ በራሳቸው የሚጋጩ አሉ። እነሱን የመገላገል ስራ ነው እየሰራ ነው ያለ ነው እንጂ አማራ ክልል ላይ የምንወስደው እርምጃ የለም። ቅማንት ላይ የምንወስደው እርምጃ የለም። አማራ ላይ የምንወስደው እርምጃ የለም። የወሰድነውም የለም። ትክክል አይደለም። ራሱ ኢንፎርሜሽኑ ትግራይ ክልል ላይ ለምን እርምጃ አትወስዱም? ሌላውም ላይ አልወሰንም። ትግራይ ላይ ለምን እንወስዳለን? ትግራይ ላይ ደግሞ እነዚህ የሰራዊት ተሽከርካሪዎችን ያገቱ ሰዎች ታጥቀው ተዋግተው አይደለም፣ ወጣቶች ናቸው የወጡት። ወጣቶቹን ጨርስ ወጣቶች ናቸው። ባዶ እጃቸውን ነው በቪዲዮ ማይተሻል። እነሱ ላይ ተኩሶ ነው እየተባለ ያለው። እነሱ ላይ ተኩሶ እነሱን ገለው ረግጦ ከማለፍ እነሱን አሳምኖ ማለፍ ይመረጣል። ለሀገሪቷ ሰላምም እሱ ይመረጣል። አማራ ላይም እኮ ወጣቱ ወጥቶ በዛ አይነት አፕሮች ሰራዊቱን ያስቆመ የለም እንጂ ቢኖር አንመታም። ለምን እንመታለን? ስለዚህ አማራ ላይ መከላከያ መሄድ የለበትም ብሎ የወጣ ወጣት ባዶ እጁን ያለ የተገደለ የለም። ሁለተኛ ኦሮሚያ ላይ የተገደለ ህዝብ የለም። የተገደለ ሽፍታ ግን አለ። አማራ ክልልም ሽፍታ ካለ የታጠቀ ታጥቆ ሰራዊቱን በተኩስ የሚያስቆም ካለ እርምጃ ይወሰዳል። ትግራይም እንደዛ ካለ እርምጃ ይወሰዳል። የትግራይ ሁኔታ ሌላ ነው። የኦሮሚያ ሁኔታ ሌላ ነው። የአማራ ደግሞ እርስ በርስ ግጭት ነው እና እዛ ያለው ሰራዊት ይህ እርስ በርስ ግጭት ለማስቆም የተሰማራ ነው እንጂ አማራ የህዝብ አመፅ ተነስቶ ወይም መንገድ የሚዘጋ ወጣት ተነስቶ የተላከ ሰራዊት።
በሀገሪቱ አብዛኛውን ቦታ ቀደም ሲል የተነሱት ጉዳዮችን ጨምሮ ከወሰን ጋር የተያያዙና ሌሎች ግጭቶች ተበራክተዋል። እነዚህ ጉዳዮች አዲሱን የጠቅላይ ሚኒስትር አብይ አህመድን አስተዳደር አገሪቱን መምራት እያቃታቸው ለመሄዱ ምልክት ነው ሲሉ አንዳንዶች በማህበራዊ ሚዲያ ላይ አስተያየት ይሰጣሉ። በዚህ አስተያየት ላይ ምክትል ኢታማዦር ሹሙ ምላሽ እንዲሰጡ ተጠይቀዋል።
እነዚህ እዛም እዚህም የሚነሱ የወሰን ግጭቶች ይሁን የማንነት ጥያቄዎች ይሁን የተለያየ ጥያቄ ያላቸው አካሎች የሚነሳለው ጥያቄ ዶክተር አብይ ወደ ስልጣን ከመጣ በኋላ የነበሩ አይደሉም። ለምሳሌ የኦሮሚያና የሶማሌ ግጭት ዶክተር አብይ ከመጣ በኋላ አይደለም። የወልቃይትና የራያ ዶክተር አብይ ከመጣ በኋላ አይደለም። የቤንሻንጉልና ኦሮሚያ ዶክተር አብይ ከመጣ በኋላ አይደለም። አብዛኛዎቹ ችግሮች የቆዩ ኃይል የታፈኑ መልስ ያላገኙ ናቸው። ለውጥ ሲመጣ ዴሞክራሲ መጣ ሲባል ሁሉም ዜጋ እኩል ነው፣ ሁሉም ዜጋ በሀገሪቱ ፖለቲካ በሀገሪቱ ኢኮኖሚ የመሳተፍ መብት አለው ተብሎ ሲፈቀድ እነዛ በታፍኖ የነበሩ ጥያቄዎች ናቸው የፈነዱት እንጂ አዲስ አብይ በመምጣቱ የመጣ አብይ ባስቀመጠው አቅጣጫ የመጣ ግጭት የለም። ይሄ ግልጽ መሆን አለበት። አሁን ለምን ተባባሱ የሚለው ነገር ትክክል ነው። የተባባሱት የታፈነ ጥያቄ ዴሞክራሲ መጣ ሲባል እንፈተዋለን ሲባል አሁኑኑ ካልተፈታ በሚል ትዕግስት በማጣት የተባባሱ ናቸው። እሱ ብቻም ሳይሆን እነዚህ ግጭቶች እንዲባባሱ የሚፈልግ ኃይልም አለ። እኛ ነበርን ትክክል፣ አሁን የመጣው መንግስት ትክክል አይደለም፣ እኛ ጸጥ ለጥ አድርገነው ነበር አሁን ለቀቀው የሚሉ ኃይሎችም አሉ። ስለዚህ የነዚህ ኃይሎች መፈክር ነው የተስተጋባለው ትክክል አይደለም። መጀመሪያ መፍታት ነበረባቸው። ቀደም ሲል ስልጣን ላይ የነበሩ ሰዎች መፍታት የነበረባቸው ናቸው። የሶማሌ እና የኦሮሚያ ክልል ድሮ ነው መፍታት የነበረበት። የሞያሌ ግጭት ድሮ ነው መፍታት የነበረበት። የዛሬ 5-6 ዓመት የነበረ ችግር ነው። የቅማንትና ወልቃይት ጥያቄ የነበረው ዛሬ አይደለም፣ በጣም ብዙ ዓመት አድርጓል። ይሄ አሁን ለምን ተባባሰ ከሆነ ዲሞክራሲያዊ መንግስት መጥቷል፣ አሁን ጥያቄያችን መፈታት አለበት፣ እንዲፈታ ደግሞ መጮህ አለብን፣ መቆጣት አለብን የሚሉ የግሮቹ አፈታት መንገድ ያልተረዱ ኃይሎች አሉ። ለነዚህ ኃይሎች ደግሞ የሚያባብስ ኃይል አለና በዚህ ምክንያት የመጣ ነው። ሌላው ዶክተር አብይ ጸጥ ለጥ አርጎ በጠመንጃ ጥያቄ እንዳታነሱ እንዲል ነው እንደሚፈልገው። እንደዛማ ከሆነ ወደ ነበረበት ተመለሰ ማለት ነው። አሁን ትግስት ማጣት የዶክተሩን ትግስት ደግሞ ሌሎች እንደ ድክመት እየወሰዱት ለራሳቸው የፖለቲካ ፍጆታ እየተጠቀሙበት ነው። በዚህ መታየት አለበት። የመከላከያ ሰራዊት ጥንካሬው በልጧል፣ በፊት ከነበረውም በልጧል። የሰራዊት ጥንካሬ በምንድን ነው የሚመዘነው? የሰራዊት ጥንካሬ በህዝብ ድጋፍ ነው የሚመዘነው። ድሮ ሰራዊቱ ይወቀስ ነበር በሚወስዳቸው እርምጃዎች፣ ምክንያቱም ሁሉንም ጥያቄዎች እና አመጾች በኃይል ለማፈን የነበረው አመራር ያሰማራ ስለነበረ ህዝቡ ሰራዊቱን አይወድም። ህዝብ የማይወደው ሰራዊት ጠንካራ አይደለም። ህዝብ የሚወደው ሰራዊት ነው አሁን የተፈጠረው። ህዝቡ ይምጣልኝ፣ ችግሬን መከላከያ ነው የሚፈታው የሚል ሰራዊት ነው የተፈጠረው። የተፈጠረው ማለት ሪፎርም ሰርተናል፣ በዚህ ሪፎርም ብዙ የነበሩ ጉድለቶችን በሚያርም አይነት አኳን ሰራዊቱ እንደገና እንዲደራጅ እንደገና ሪኦሬንት እንዲሆን ተደርጓል። በዚህ ምክንያትም ሰራዊቱ ከመቼውም የበለጠ ተጠናክሯል። ለምን ሰራዊቱ አያፍናቸውም? እነዚህ ከሆነ ትክክል አይደለም፣ ለውጡ እንደዛ አይደለም የሚለው በውይይት ይፈታ፣ ችግሮች የወሰን ግጭቶች በውይይት ይፈቱ፣ የማንነት ጥያቄዎች በውይይት በህገ መንግስቱ ይፈቱ፣ እነዚህ ችግሮች ለመፍታት የሚያስችሉ ተቋማት ይገንቡ። ከዛ በኋላ ሁሉም በየፊናው በየተራው በየጊዜው ይስተናገዳል። እስከዛ መገዳደል አያስፈልግም፣ አመፃ አያስፈልግም የሚል ነገር ነው ያለው። አሁን እንደዛ አይነት ነገር ጥሰው የሚፈጠሩ ግጭቶችን ደግሞ በመግደል ማቆም ትክክል አይደለም የሚል አቋም ያለው መንግስት ነው አብይ መንግስት።
በጣም አመሰግናለሁ ለሰጡኝ ሰፋ ያለ ማብራሪያ። እግዚአብሔር ይስጥልኝ። እሺ፣ አመሰግናለሁ።